ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የእሁድ ሐምሌ 11 2013 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። የምርጫ ውጤትና የመጪው መንግሥት ፈተናዎች።
ዜጎች በሰሩት ልክ መኖር የሚችሉበትን ሀገር መፍጠር አለበት።
ሰው ላይ መስራት አለበት። አመለካከታችን ላይ ማለትም ሰው በጣም ጭፍን ሆኗል። ወንድም ወንድሙ ላይ ጨካኝ ሆኖ አብሮ ያደገ ምን ያለ ሰው ዘር መቁጠር አጥንት መቁጠር ጀምሯል። እንደዚህ አይነት ነገሮች ድሮ አልነበሩ። ጊዜ ያመጣው ነገር ስለሆነ ሰው ላይ መሰራት አለበት ብዬ ነው ማምነው።
በተለያዩ ቦታዎች ላይ የሚነሱ ዘር መሰረት ያደረጉ ጥቃቶች፣ ግጭቶች አሉ። በእነሱ ላይ ሊፈትንበት ይችላል የሚል ግምት አለኝ። በተጨማሪም ደግሞ ሃይማኖታዊ ነክ ጉዳዮችም በእነሱ ላይ መንግስት ሊፈትን ይችላል።
ኑሮ በመወደዱ የተነሳ ሚስቴ ራሱ ጥላይ ልትሄድ ነው። አልቻልኩም። ኑሮ በቃ በጣም በጣም መስተካከል አለበት። ይሄ መንግስት ሁም ብሎ አስቦ መስራት ያለበት ነገር ነው።
አስተያየቶችን ያካተተ ዘገባ ይዘናል። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። በኢትዮጵያ ውስጥ የሚሰሩ ማናቸው መገናኛ ብዙሃን ከትግራይ ክልል ጋር በተያያዘ የኢትዮጵያን ሉዓላዊነት የሚጻረሩ ስያሜዎችን እንዳይጠቀሙ ማሳሰቢያ ተሰጠ። የኢትዮጵያ መገናኛ ብዙሃን ባለስልጣን ባወጣው መግለጫ በሀገሪቱ የሚንቀሳቀሱ ሁሉም የመገናኛ ብዙሃን ህወሓትን፣ የትግራይ ክልል መንግስት እንዲሁም በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ እንዳይጠቀሙ አሳስቧል። የባለስልጣኑ ዋና ዲሬክተር መሐመድ እድሪስ ህወሓትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለስልጣኑ ፈቃድ እስከመሰረዝ እርምጃ እንደሚወስድ አቶ መሐመድ ተናግረዋል። ባለስልጣኑን አነጋግረን ያጠናቀርነው ዘገባ ከዜናው በኋላ ይቀርባል። ትግራይን እያስተዳደሩ ያሉ ኃይሎች ይዘዋቸው የነበሩ 1000 የመንግስት ወታደሮችን መልቀቃቸውን የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል በሳተላይት ስልክ እንደተናገሩ ሮይተርስ ዘገበ። ወታደሮቹ በደቡብ ትግራይ ከአማራ ክልል ጋር ወደሚያዋስን አካባቢ መሸኘታቸውን ዶክተር ደብረጽዮን ቢናገሩም ወታደሮቹን የመልቀቁን ድርድር እንዴት እንደተካሄደና ማን እንደተቀበላቸው እንዳልነገሩት የዜና አገልግሎቱ አመልክቷል። ከ5000 በላይ ወታደሮች አሁንም በእጃቸው እንደሚገኙና በእጃችን አሉ የሚሏቸው ከፍተኛ የጦር አዛዦችን እንደማይለቁና ለፍርድ እንደሚያቀርቧቸው መግለጻቸውን ሮይተርስ አክሎ ዘግቧል። ከኢትዮጵያ መከላከያ ኃይል ቃል አቀባይና ትግራይን በሚመለከት ከተቋቋመው ግብረ ኃይል እንዲሁም ከጠቅላይ ሚኒስትሩ ጽህፈት ቤት ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት የጠቆመው ሮይተርስ የአማራ ክልል አስተዳደር ቃል አቀባይ ግን መረጃ እንደሌላቸው መናገራቸውን ገልጿል። የዓለም የምግብ ፕሮግራም WFP በትግራይ ክልል ለሚገኙ የሰብአዊ ረድኤት ፈላጊዎች በፍጥነት እርዳታ ለማድረስ እንዲያግዘው የአየር በረራ ለማግኘት በጠየቀው መሰረት ከአዲስ አበባ ወደ መቀሌ በረራ እንዲያደርግ እንደተፈቀደለትና ትላንት ቅዳሜ ሐምሌ 10 2013 ዓ ም በረራ ማድረጉን የኢትዮጵያ ውጭ ጉዳይ መስሪያ ቤት ከምስል ጋር አያይዞ ባወጣው መረጃ አስታውቋል። አያይዞም መንግስት የእርዳታ ስራው በተቀላጠፈ መንገድ እንዲደረግ አስፈላጊውን ሁሉ ያመቻቻል ብሏል። በሌላ በኩል በዚህ ጉዳይ ላይ የኢትዮጵያ ዜና አገልግሎት ድርጅት ምንጮቹን ጠቅሶ ባስነበበው ዘገባ ከአዲስ አበባ መቀሌ በተደረገው በረራ በምግብና ስነ ምግብ አቅርቦት የሚሳተፉ በክልሉ ከሚገኙ ወረዳዎች መካከል በ21 ወረዳዎች ለሚሰሩ ሰራተኞች ደሞዝ፣ ለስራ ማስኬጃ፣ ለምግብ ቁሳቁስ መጫኛ እና ማውረጃ የሚውል ገንዘብ መሆኑን ምንጮች ጠቁመዋል። አውሮፕላኑም ትላንት መመለሱን ተዘግቧል። በጣና ሐይቅ ላይ 13 ሰዎችን አሳፍራ ስትጓዝ የነበረች ጀልባ መሰወሯ ተሰማ። አስቴር ምስጋናው ተከታዩን አጭር ዘገባ ከባህር ዳር አጠናቅራለች።
13 ሰዎችን አሳፍራ በጣና ሐይቅ ላይ ጉዞዋን ጀመረችው እቺው አነስተኛ ጀልባ መነሻዋ ከማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ አዲስ ጌደንጌ ተብሎ ከመጣራ ቀበሌ አባንጎጥ ነው። መዳረሻዋ ደግሞ ጎርጎራ ወደብ ነበር ይላሉ የወረዳው ፖሊስ ጽፈት ቤት ኃላፊ ምክትል ኮማንደር ቸርነት አስማረ።
እና ገበሬ ወደ 13 ሰዎች ናቸው ድምቹን ጭነዋልና ብዙ ነው ድምቹ የጫኑት። ድሮ ንጋት ላይ ሲሄዱ ስለነበረ በጋራው ነው በእግርም በሞተር በስካፎች በጀልባዎች አሉ አይደል ፍለጋ አለ። እስካሁን ነገር የለም። እንግዲህ ምናልባት ማዕበል ስለነበረ ማዕበሉ ድምቹ እዛው ነው የሚሰምጠው እስከ ጀልባ። እንግዲህ ሰዎቹ ነው ያው ወደ ዳር ሊያወጣቸው ይችላል ብለን እንገምታለን።
ከትናንት እኩለ ቀን ጀምሮ በሁለት ቡድን የተዋቀረ የፖሊስና የባለሙያዎች ቡድን ፍለጋ እያካሄደ መሆኑን አመልክተው እስካሁን ምንም አይነት ፍንጭ አልተገኘም ብለዋል ኮማንደሩ። መንገደኞቹ ጉዟቸውን የጀመሩት ሌሊት በመሆኑ ፍለጋውን አስቸጋሪ አድርጎታል ሲሉ አክለው ገልጸዋል። ምክትል ኮማንደር ቸርነት አስማረ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በምዕራብ ጀርመን በደረሰው የጎርፍ መጥለቅለቅ ህይወታቸው ያለፉ ሰዎች ቁጥር 180 ደርሷል። ይህ ቁጥር የታወቀው የነፍስ አድን ሰራተኞች ባደረጉት ጥልቅ አሰሳ ሲሆን ሰራተኞቹ ፍለጋውን በመቀጠላቸው ቁጥሩ ሊጨምር ይችላል የሚል ግምት እንዳለ ፖሊስ አስታውቋል። ላለፉት በርካታ ቀናት ከተሞቹን ያጥለቀለቀው ጎርፍ በከፍተኛ ሁኔታ ያጠቃው በአህዊለር አካባቢ ምዕራብ ጀርመን ራይንላንድ ፓላቲኔት ግዛት ውስጥ የ110 ሰዎች ህይወት አልፏል። አጎራባች በሆነው በሰሜን ራይን ቬስትፋሊያ ደግሞ 4 የእሳት አደጋ ሰራተኞችን ጨምሮ 45 ሰዎች ህይወታቸው ማለፉ ታውቋል። 27 ሰዎች ደግሞ በቤልጅየም ህይወታቸው አልፏል። ጀርመኗ መራሄተ መንግስት አንጌላ መርከል በከፍተኛ ሁኔታ ጉዳት የደረሰበትን አህዌለር አካባቢ የምትገኘውን ሹልድ መንደርን ዛሬ ጎብኝተዋል። አንጌላ ጉብኝቱን ያደረጉት ትላንት አካባቢውን የጎበኙት የጀርመን ፕሬዝዳንት ለአካባቢው ዘላቂ የሆነ ድጋፍ ያስፈልጋል ማለታቸውን ተከትሎ ነው። የሀገሪቱ የገንዘብ ሚኒስትር አላፍ ሾላዝም ረቡዕ ዕለት አስቸኳይ እርዳታ ማድረግ የሚያስችል የጥቅል የገንዘብ ድጋፍ ፕሮጀክት ለምክር ቤቱ እንደሚያቀርቡና 345 ሚሊዮን ዶላር እንደሚያስፈልግም ለአንድ ጋዜጣ በሰጡት ቃለ ምልልስ አስታውቀዋል። በደቡብ አፍሪካው ብጥብጥ የሞቱ ሰዎች ቁጥር 212 ደርሷል። እስካሁን በግድያ ዘረፋና ብጥብጡ የተጠረጠሩ 2500 ሰዎች ታስረዋል። የቀድሞ የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ እስርን ተከትሎ በሀገሪቱ ለአንድ ሳምንት የቆየውን አመጽና ብጥብጥ እንደሚያስቆሙና ሁኔታዎች ወደ ነበሩበት እንዲመለሱ እንደሚያደርጉ የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ቃል ገብተዋል። አያይዘውም ቀውሱና ብጥብጡ የታቀደና የተቀናጀ በመሆኑ የድርጊቱ ፈጻሚዎች በህግ ይጠየቃሉ ብለዋል። በአሁኑ ሰዓትም ብጥብጡን እንዲያቆሙ የተላኩት 25,000 ወታደሮች ኩዋዙሉ ናታልና ጋተንግ በተባሉ አካባቢዎች የተንሰራፋውን ብጥብጥና ዘረፋ ያስቆማል ብለዋል። አመጹ በደቡብ አፍሪካ የተከሰከሰው የቀድሞ የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ በሙስና ወንጀል የተከሰሱበት የፍርድ ቤት ጉዳይ ጥፋተኛ በመባላቸውና ፍርድ ቤቱ የፈረደባቸውን የ15 ወራት እስር እንዲፈጽሙ ከታሰሩ በኋላ ነው። ዩናይትድ ስቴትስ ጸረ ኮቪድ-19 ክትባትን ለአፍሪካ ለመለገስ በገባችው ቃል መሰረት የመጀመሪያውን ጆንሰን ኤንድ ጆንሰን ክትባት ወደ ኢትዮጵያ፣ ጅቡቲና ቡርኪና ፋሶ ልትልክ ነው። የአፍሪካ ህብረት ኮቫክስና የዩናይትድ ስቴትስ መንግስት ከአውሮፓ ህብረት ጋር በቅንጅት በሚሰሩት የክትባት የማዳረስ ዘመቻ ለአህጉሪቱ 25 ሚሊዮን ክትባት ለማድረስ እቅድ ተይዟል። ይህ ለሶስቱ ሀገራት የሚላከው የመጀመሪያ ዙር ክትባት ጭነት የሚላከውም ዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ለመላው ዓለም ሀገራቸው 80 ሚሊዮን ክትባቶችን እንደምታከፋፍል የገቡትን ቃል ተከትሎ ነው። አድማጮች፣ ለዜናው የተመደበው ሰዓት በዚሁ አበቃ። ከቀሪ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ጽዮን ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 11 2013 ዓ.ም ምሽት ፕሮግራም ነው። በጥቁሮች ላይ የሚደርስ ከዘር ጋር የተያያዘ ጭቆናን ለማስቆም ብቸኛው መፍትሄ በኢኮኖሚ ራስን መቻል ነው በሚል Black Economy Excellence የጥቁር ምጣኔ ሀብት ልቀት ተብሎ የተሰየመ ድርጅት አሜሪካ ውስጥ የሚኖሩ 130 ኢትዮጵያውያን አቋቁመዋል።
ድህነትን ልንቀበሉ አይገባም። በእኛ መከራከሪያ ነጥባችን ጥቁሮች ድሃ አይደለም። አሜሪካ ውስጥ ብቻ ወደ 1 trillion dollars ስፔንድ የሚያደርግ ኮሚኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በዓለም ውስጥ ቶፕ 10 ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው እና ያ በዛ ላይ ደግሞ 1.3 billion ጥቁር ህዝብ ቀላል ህዝብ አይደለም።
የፕሮጀክቱ ስራ አስፈጻሚ የሆኑትን ዶክተር ፍስሐ እሸቱን ነው የሰማችሁት። በስፋት ይመለሳሉ። አሁን ወደ መጀመሪያው ዝግጅት እናልፋለን። ኢትዮጵያ ውስጥ የሚሰሩ ማንኛቸውም መገናኛ ብዙሃን ከትግራይ ክልል ጋር በተያያዘ የኢትዮጵያን ሉዓላዊነት የሚጻረሩ ስያሜዎችን እንዳይጠቀሙ የኢትዮጵያ መገናኛ ብዙሃን ባለስልጣን ማሳሰቢያ ሰጥቷል። ባለስልጣኑ ትናንት ባወጣው መግለጫ በሀገሪቱ ውስጥ የሚንቀሳቀሱ ሁሉም መገናኛ ብዙሃን ህወሓትን፣ የትግራይ ክልል መንግስት እንዲሁም በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ እንዳይጠቀሙ አሳስበዋል። የባለስልጣኑ ዋና ዳይሬክተር መሐመድ ኢድሪስ ህወሓትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለስልጣኑ ፍቃድ እስከ መሰረዝ እርምጃ እንደሚወስድ አቶ መሐመድ ተናግረዋል። ኬኔዲ አባተ ተጨማሪ ያለው።
የኢትዮጵያ መገናኛ ብዙሃን ባለስልጣን ባወጣው መግለጫ በሀገሪቱ የሚንቀሳቀሱ ሁሉም የመገናኛ ብዙሃን ከኢትዮጵያ ሉዓላዊነት ጋር የሚጻረሩ ስያሜዎችን እንዳይጠቀሙ አሳስቧል። ባለስልጣኑ በትግራይ ክልል ካለው ወቅታዊ ሁኔታ ጋር ተያይዞ የውጭና የሀገር ውስጥ መገናኛ ብዙሃን በመደበኛም ሆነ በበይነመረብ በሚሰሯቸው ዜናዎችና ፕሮግራሞች ላይ ባደረገው ክትትል ህግን ያላከበሩ አዘጋገቦችን መመልከቱን አስታውቋል። በኢትዮጵያ የህዝብ ተወካዮች ምክር ቤት ሽብርተኛ ተብሎ የተፈረጀውን ህወሓትን፣ የትግራይ ክልል መንግስት እንዲሁም በህወሓት የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ መጠቀም ዋነኛው ህገወጥ ተግባር መሆኑንም ነው ያስታወቀው። የባለስልጣኑ ዋና ዳይሬክተር መሐመድ ኢድሪስ ህወሓትን የክልል መንግስት ማለትና በክልል ደረጃ የመከላከያ ኃይል የሚል ስያሜ መጠቀም የተወካዮች ምክር ቤት ስልጣንን አለማክበር ነው ሲሉ ለቪኦኤ ገልጸዋል።
በኢትዮጵያ ህግ ከፍተኛው የህግ ወይም የስልጣን ኃይል የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት ሁላችንም እንደምናውቀው በትግራይ ያለውን የህወሓት ኃይል በሽብር የፈረጀው ኃይል ነው። እኛ አሁን በየትኛውም ሀገር እንደሚደረገው ህጉንና ህጉን መሰረት አድርገን አክት ማድረግ ስላለብን ነው። ሁለተኛው በኢትዮጵያ ውስጥ ትግራይ የኢትዮጵያ ወይም የፌዴራል ዲሞክራቲክ ሪፐብሊክ አንድ አካል ነች። ስለዚህ የትኛውም ክልል የራሱ መከላከያ ኃይል አለው የሚል የህግ ማዕቀፍ የለም። መከላከያ የሚለው ሀሳብ ራሱ የሚመጣው የአንዲት ሉዓላዊት አገር ጋር ተያይዞ የሚነሳ ኮንሴፕት ነው እንጂ በክልል ውስጥ ወይም በአንድ ሀገር ውስጥ በተለያዩ ክልሎች የሚፈጠሩ የተለያዩ አካላት ሊኖሩ ይችላሉ። ስለዚህ ህግ ማስከበር ኦፕሬሽን ከተከናወነ በኋላ የመጣው ህገ ወጥ የሆነው ኃይል ለራሱ ለሚንቀሳቀሰው የሰጠው ስያሜ አለ። ይህን ስያሜ እንደ ህጋዊ ስያሜ አድርጎ መሄድ የህዝብ ተወካዮች ምክር ቤትን ስልጣን አለመቀበል ነው የሚሆነው።
ህወሓትን የክልል መንግስት ማለትና በድርጅቱ የሚመራውን ኃይል የትግራይ መከላከያ ኃይል በሚል ስያሜ መጠቀም የኢትዮጵያን ሉዓላዊ ግዛት ጥያቄ ውስጥ የሚያስገባ፣ የሀገር ደህንነትንና የኢትዮጵያን ህዝብ ጥቅም የሚጎዳ ነው ሲል ባለስልጣኑ ገልጿል። እነዚህን ስያሜዎች በሚጠቀሙ ሚዲያዎች ላይ ባለስልጣኑ ፈቃድ እስከ መሰረዝ እርምጃ እንደሚወስድ አቶ መሐመድ ተናግረዋል።
ከሀገር ውስጥ ሚዲያዎች ጋር ሲነጻጸር ከፍ ባለ ደረጃ ይህን ጉዳይ ያለምንም ጥንቃቄ ሲጠቀሙት እናያለን። አንዳንድ ቦታ ደግሞ በሚገርም ሁኔታ ከሚዲያዎች ማለፍ ያሉ አካላት ቃላቱን ሲጠቀሙት ወይም ኢንዶርስ ሲያደርጉት ይታያል። ይህን ተገቢ እንዳልሆነና ይህን ከማድረግ መቆጠብ እንዳለባቸው ለውጭ ሚዲያዎችም አሳውቀናል። የሀገር ውስጥ ሚዲያዎችም የኤሌክትሮኒክስ ሚዲያውም ይሁን የበይነመረብ መገናኛ ብዙሀንም ይህን በሚጠቀሙበት ጊዜ አስፈላጊውን ጥንቃቄ እንዲያደርጉ አለበዛ ተጠያቂነት እንደሚያስከትል ተጠያቂነቱ ያው በህግ እና በአግባቡ እንደተቀመጠ ማለት ነው። ፈቃዳቸውን እስከ መሰረት ድረስ ሊሄድ ይችላል።
የህዝብ ተወካዮች ምክር ቤት በጥቅምት ወር 2013 ዓመተ ምህረት የህወሓትን ህጋዊነት ሽሮ አዲስ ጊዜያዊ አስተዳደር ቢያቋቁምም መቀሌን በድጋሚ ተቆጣጠረው ህወሓት ግን ራሱን የትግራይ ክልል ህጋዊ መንግስት እንደሆነ ነው የሚገልጸው። በህወሓት የሚመራው ኃይል ደግሞ ራሱን የትግራይ መከላከያ ኃይል በሚል ስያሜ መግለጽ ከጀመረ ሰነባብቷል። ስያሜዎቹ ለሚዲያ ፍጆታ እንዳይውሉ ያስጠነቀቀው የኢትዮጵያ መገናኛ ብዙሃን ባለስልጣን በክልሉ ምርጫ እስኪካሄድ ድረስ ትግራይን እንዲመራ ስልጣን የተሰጠው ጊዜያዊ አስተዳደሩ እንደሆነም ነው የገለጸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በኢትዮጵያና በአማራ ህዝብ ላይ የተደቀነ ያለውን የህልውና አደጋ ለመመከት ከመንግስት ጎን እንደሚሰለፍ ተቃዋሚው የአማራ ዲሞክራሲያዊ ኃይል ንቅናቄ ኢዲሃን ሰሞኑን አስታውቋል። አስቴር ምስጋናው ዝርዝሩን ከባህር ዳር ይዛለች።
የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን በኢትዮጵያ ፓርላማ አሸባሪ ተብሎ የተፈረጀውን ህወሓትን መታገል የጀመረው ቀደም ብሎ እንደነበር ሊቀመንበሩ አቶ ተስፋውን አለምነህ ተናግረዋል። ድርጅታቸው በኤርትራ በረሃ ጋሽባርካ በተሰኘ ቦታ ከስምንት ዓመታት በላይ መታገሉንም አቶ ተስፋውን አመልክተዋል።
ጸረ አማራ ጸረ ኢትዮጵያ አቋም እንዳለው ግልጽ ነው። ይህንንም በመረዳት ላለፉት ዓመታት በርካታ መስዋዕትነት በመክፈል በኤርትራ በረሃ ስንታገለው ቆይተናል። አሁንም ቢሆን መንግስት እንደ መንግስት ግልጽ አዋጅ ይመስል በተለየ ክልሉ መንግስት አውጇል። ይህንን ያለምንም ቅድመ ሁኔታ ተቀብለን እኛም አድሬስ ስናደርግ ስንፈልገው የነበረ ስለሆነ ትናንትም ስንታገለው የነበረ ስለሆነ ሰራዊታችንን በኤርትራ በረሃ መሰረታዊ ውትድርና ስልጠና ወስዷል። ተራራውን መውጣት መውረድ ይችላል። ይህንንም ደግሞ ወደ ውጤት ለመቀየር የምንችለውን ነገር ለማድረግ ራሳችን እያዘጋጀን ያለ ነው።
ቡድኑ የኢትዮጵያና የአማራ ህዝብ ስጋት ሆኖ በመምጣቱ የሚያደርገውን የጦርነት ትንኮሳ ለመመከት እየተዘጋጀ ነው ብለዋል አቶ ተስፋውን።
የአማራን ህዝብ ህልውና ለማስጠበቅ ብሎም የኢትዮጵያን አንድነት ለማስጠበቅ የትኛውም ኃይል እየተንቀሳቀሰ የትኛውም ኃይል ጋር አብሮ ለመስራት ትናንትም ችግር አልነበረብንም፣ ነገም ችግር አይኖርብንም። ይህ ጦርነት የአማራ ህዝብ ብቻ ጦርነት አይደለም። የአማራ ህዝብ እንዳጋጣሚ ሆኖ ተጎራባች ስለሆነ የሽብርተኛው የሚንቀሳቀስበት ነው እንጂ የህልውና ጦርነት ነው። የኢትዮጵያን አንድነት ትፈታተናለው ነው። ኢትዮጵያ አሁን ባለችበት ሁኔታ የውስጥ የውጭም ጠላት ወዲያና ወዲያ የሚልበት ሁኔታ ልዩነትን የሚያሰፋ ተግባር ላይ መኖር የለብንም። በዚህ ጉዳይ ላይ እኛ ምንም የምናቅመመው ነገር የለም። ማንኛውንም መስዋዕትነት ለመክፈት ዝግጁ ነን። አሁንም እያደረግን ያለ ነው። ማድረግ የሚገባን ነገር አጠናክረን የምንቀጥለው።
ህወሓት ሴቶችንና ህጻናትን ለጦርነት ፊት ማሰለፉን ዓለም አቀፉ ማህበረሰብ ሊያወግዘው ይገባል ሲል ንቅናቄው በመግለጫው አሳስቧል። ትግራይ ክልልን በድጋሚ መምራት መጀመራቸውን የገለጹት ዶክተር ደብረጽዮን ገብረ ሚካኤል በሰጡት መግለጫ ውጊያ የሚያካሂዱት በኃይል ተያዙ ያሏቸውን አካባቢዎች ለማስለቀቅ እንደሆነ ተናግረዋል። ባለፉት 8 ወራት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድራቸው የነበሩ መሬቶችን በኃይል የያዛችሁ አካላት በአስቸኳይ ለቃችሁ እንድትወጡ ሲሉ ያስጠነቀቁ ሲሆን ይህ ካልሆነ መብታችንን በትግል እናስከብራለን ማለታቸው ይታወሳል። የአማራ ክልል መንግስትና አንዳንድ የፌዴራል መንግስት ባለስልጣናት ግን ህወሓት የወልቃይትና ራያ አካባቢዎች ወደ ትግራይ ያካለለው ከ30 ዓመት በፊት የጨበጠውን ስልጣንና የነበረውን ጉልበት በመጠቀም እንደሆነ ተናግረዋል። ቦታዎቹ ወደ ትግራይ የተካለሉት የኢትዮጵያ ህገ መንግስት ከመጽደቁ በፊት እንደሆነ በማስታወስም ሂደቱ ህጋዊ መሰረት የለውም ሲሉ ተደምጠዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ቅንብር እናልፋለን። ብሔረተኛነት ሰላምን ማረጋገጥና የዜጎችን ደህንነት መጠበቅ እንዲሁም ከአባይ ጋር የተያያዙ የውጭና የውስጥ ጫናዎች ለአዲሱ መንግሥት ፈተናዎች ሆነው እንደሚቀጥሉ ያላቸውን ግምት አስተያየታቸውን ለአሜሪካ ድምፅ የሰጡ የሐዋሳ ከተማ ነዋሪዎች ተናግረዋል። የኑሮ ውድነትና ሥራ አጥነትም ሌሎች ፈተናዎች እንደሚሆኑም ገልጸዋል። አስተያየቶቹን ያሰባሰበው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል።
ከአስተያየት ሰጪዎች አንዱ የሆነው ሙሉቀን ቢንያም በሐዋሳ ከተማ የሚኖር ሲሆን በስራውም የኪነ ህንጻ ባለሙያ ነው። ምርጫውን ተከትሎ አዲስ መንግስት የመሰረቱን እድል ያገኘው ፓርቲ የሀገሪቱን ችግሮች ከመፍታት ረገድ ካለፉት 3 ዓመታት የተሻለ መንገድ መከተል አለበት ብሏል።
ባሳለፍነው 3 ዓመት ውስጥ ብዙ ጥሩ ነገሮችንም አይተናል፣ በጎ ምንላቸው፣ በዛውም ልክ ደግሞ መጥፎ የሚባሉ ነገሮችንም አይተናል። መንግስት የሄደባቸውን አብዛኞቹን ነገሮች ትክክል ናቸው ብዬ አምናለሁ። አንዳንዶቹ ላይም ደግሞ ጥያቄ አለኝ። የነበሩ የሚያገናኙ ጉዳዮች ነበሩ። በአባይ ጉዳይ ላይ የወሰደው የዲፕሎማሲ ጉዳይ መጥቀስ ይቻላል። ዛፍ በመትከል አረንጓዴ አሻራ ላይ የወሰደው እርምጃዎች፣ እነዚህ በቆንጆ በጥሩ መልኩ ልታነሳቸው የምችላቸው ነገሮች ናቸው። በሀገሪቱ ላይ የነበረውን ሰላምን በማስጠበቅ ጉዳይ ላይ ግን ለዘብተኛ አቋም ይዞ የምታይባቸው ቦታዎች ነበሩ። አንዳንድ ቦታዎች ላይ ግጭቶች ሲነሱ ከቆየ በኋላ ነገሮች ካበቁ፣ ሰዎች ከሞቱ፣ ንብረት ከወደመ በኋላ አስተያየት የመስጠት ነገሮች ላይ ውሳኔ ማስተላለፍ ነገሮችንም አይተናል። በቀጣይ ግን መንግስት ማድረግ ያለበት ነገር ብዬ ማስባቸው አሉ። በምርጫ ክርክሮቹ ላይ አብዛኞቹን ክርክሮች ተከታትያለሁ። የሁሉንም ፓርቲዎች ከነሱ መልካም የሚላቸውንም በመውሰድ የራሱንም በመጨመር እርቅ ማውረድ ካለበት ጋር በሰላማዊ መንገድ ማድረግ ከሰዎች ጋር የንግግር መድረኩን ከተቃዋሚ ፓርቲዎች ጋር ከተፎካካሪ ፓርቲዎች ጋር ያለውን መድረክ በደንብ አሁን ከነበረው በላይ በማስፋት መስራት አለበት ብዬ አስባለሁ። ፖሊሲዎቹን አተገባበር ላይም ደግሞ ቃል የገባቸውን ነገሮች መጠበቅ አለበት ብዬ አስባለሁ። ህዝቡ ድምጽ የሰጠው መንግስት የገባውን ቃል ይፈጽማል በሚል ነው። ስለዚህ ያንን ነገር መፈጸም አለበት ብዬ አስባለሁ።
አቶ ደግፈ ክቶ በበኩላቸው የሀገሪቱን ችግር ለመፍታት በአንድነትና በእኩልነት ላይ ጠንካራ ስራ መሰራት አለበት ሲሉ አስተያየታቸውን ሰጥተዋል።
በእኩልነት የተረጋገጠች ዲሞክራሲያዊ ሀገር እና ለወደፊት እድገት ጎዳና ላይ ያለች ሀገር መፍጠርና ማስተዳደር ማዋቀር አለበት የሚል ሀሳብ አለኝ።
አቶ ሚካኤልስ ልዑል ሰገር ደግሞ ይህንን ብሏል።
ጥሩ መንገድ እየተከተለ ነው። መስተካከል ያለበትን ነገር፣ ገሃድ መውጣት ያለበትን ነገር፣ የተደበቁ ነገሮችን ለህዝብ ጋር በማውጣት ወይንም ግልጽ በማድረግ ግልጽ በሆነ መንገድ ፖለቲካውንና ሀገሩን እየመራ ያለ ፓርቲ ነው ብዬ ነው የማስበው። አሁንም ያው የጀመራቸው ነገሮች አሉ። የጀመራቸውንም ያው መጨረስ ያለበትም ነገር ስላለ እነሱ ነገሮች እስኪጨርስ እንጠብቃለን። መጨረስ ያለበትም ነገር ያው ይጨርሳል ብዬ ተስፋ አድርጋለሁ። እንደዛውም ደግሞ ኢትዮጵያን አንድ ወደ ማድረግ ሀሳብ ውስጥ የገባ ፓርቲ ነውና ኢትዮጵያን አንድ በማድረግ በኩል እንደሚሰራ ነው የማስበው።
ሌላ የአዋሳ ከተማ ነዋሪዋ ወጣት ቤትልሔም ክብሩ ሌላ ሀሳብ ነው ያላት።
ካለፉት አመታት ያለፈውን ስህተት ተምሮ የተሻለ ነገር ማምጣት፣ ጥሩ የሰራውን ደግሞ በዛው መቀጠል። ኢቭን ከሱ የሶስት አመቱን ብቻ ሳይሆን የድሮቹም ጥሩ የሰሩት ነገሮች ካሉ ከነሱ ወስዶ መቀጠል ነው እንጂ ሁሉንም ነገር ማፍረስ ጥሩ ነው ብዬ አላምንም። ጥሩ ጥሩ ነገርን እየወሰዱ ወደዚህኛው ትውልድ ማሸጋገር፣ ወጣት ላይ መስራት።
አቶ ደግፈ የዜጎች የደህንነት ጉዳይ ቀዳሚ ተግባር መሆን አለበት ነው የሚሉት።
ዜጎች በሰላም ወጥቶ የሚገቡበት በሰላም ሰርቶ ወደ ቤታቸው ወደ ሀገራቸው ላይ ሰላም የሚያገኙበት ጉዳይ ላይ ዋናውን ትኩረት ማድረግ አለበት መንግስት። ሁለተኛው ዜጎች በሰሩት ልክ መኖር የሚችሉበትን ሀገር መፍጠር አለበት። ይሄ ማለት ከኑሮ ውድነት ጋር ይያያዛል ማለት ነው። ተጨባጭ በሆነ መንገድ በሚታይ መንገድ ዲሞክራሲን ማስፈን።
በተለይም ደግሞ በሰዎች የአስተሳሰብ ለውጥ ላይ መሰራት አለበት ብላ እንደምታምን ተናግራለች።
ሰው ላይ መስራት አለበት፣ አመለካከታችን ላይ ማለትም። ሰው በጣም ጭፍን ሆኗል። ወንድም ወንድሙ ላይ ጨካኝ ሆኗል። አብሮ ያደገ ምን ያለ ሰው ዘር መቁጠር አጥንት መቁጠር ጀምሯል። እንደዚህ አይነት ነገሮች ድሮ አልነበሩ። ጊዜ ያመጣው ነገር ስለሆነ ሰው ላይ መሰራት አለበት ብዬ ነው ማምነው። እስከዛሬ ታይቶ በማያውቅ ሁኔታ ኑሮ ለሰው ልጅ በጣም ከባድ ሆኗል እና እሱ ላይ በጣም መሰራት አለበት። ነጋዴ ላይ መሰራት አለበት። እቃ ሲጨምር ሲቀንስ ለምን ማለት አለበት። ሰው በቀን ሶስቴ መብላት በጣም እየከበደው ነው ማለት ነው።
አቶ መሐመድ አህመድ በበኩሉ በተለያዩ ክልሎች ያሉት የጸጥታ ችግሮችን ቀድሞ መፍታት አለበት ባይ ነው።
እንደ አንድ ግለሰብ ብዙ የሚነሱ ጥያቄዎች አሉ። ለምሳሌ ወለጋ አካባቢ ልንወስድ እንችላለን። እንዲሁም ወደ አማራ ሪጅን አካባቢ የሚታዩ የሰላም መደፍረሶች አሉ። እነዛን ነገሮች በምን መልኩ ነው መንግስት ሶል በማድረግ የሚችለው? ብዙ ወጣቶች በዛ ምክንያት እየተጎዱ ነው ያሉ። ለዛ ነገር መፍትሄ ቢሰጥ ማንም ማን ያንን ነገር የሚያደርግ እንደ አንድ ሰው መንግስት ይህን ነገር ሶልቭ ማድረግ አለበት ወይ ደግሞ ይህን ነገር ኢምፕሩቭ ማድረግ አለበት ይላሉ።
የሀዋ ታደሰ እይታ ደግሞ ሌላ ነው።
መንግስታችን ትኩረት ማድረግ ያለበት ኑሮ ላይ ነው። ህብረተሰቡ የሚጨናነቅ በዛ ምክንያት ነው። ምክንያቱም ከምንበላው ምግብና የምንጠቀማቸው ነገራቶች አንስቶ ያለው ነገር የገበያ ንረት ነው ይባል ያለ ደረጃ ላይ ስለደረስን እዚህ ላይ ትኩረት ቢያደርግበት
ሙሉ ቀን። ከሁሉም በላይ ግን በኢትዮጵያ አንድነት ላይ ትኩረት መደረግ እንዳለበት መክሯል።
በአብዛኛው ቦታ ውስጥ ቅይጥ የሆነ ማንነት እየተፈጠረ ነው ያለው። አብዛኞቻችን እኔም አብሮኛውን አጠገብ የሚያሉ ጓደኞቼ ጋር ብታይ ተመሳሳይ ነገር ነው ያለው። ከአራት ከአምስት ብሔረሰብ በላይ በማንነት ውስጥ አለ አንድ ሰው። ስለዚህ እነዚህ የተረሳማ ነገር ነው ያለው። ለብቻ ከፋፍለህ መኖር አችልም እነዚህ ነገሮች። ስለዚህ ኮንሲደር መደረግ ያለባቸው ነገሮች አሉ። ጭንቅላት ያለው ሰው ቦታው ላይ አንድ ስራ ሲወጣ ማስታወቂያ የአካባቢውን ቋንቋ የሚናገር የብሔሩ ተወላጅ ሆነ ምናምን ተብሎ መሆን የለበትም። ስራው የሚጠየቀው ብሔሩን አይደለም ማንነቱን አይደለም። የችሎታ ቦታ ሆኖ የሚወጣው ማስታወቂያ ላይ እንደዚህ አይነቱ ነገር አስፈላጊነቱ አይታየኝም። ስለዚህ ሰዎች የብሔር ፖለቲካን በተወሰነ መልኩ ጋፕ አድርገውት መስራት የሚችል ሰው እንዲሰራ እዛ ቦታ ላይ አቅም ያለው ሰው እንዲሰራ ማድረግ መቼ መደረግ አለበት። ስለዚህ በተወሰነ መልኩ ወደ ዜግነት ዜጋ ወደሚል ማንነት መምጣት ያለብን ይመስለኛል። እስከ መቼ ሀገራዊ የኔሽን ቢልዲንግ ላይ ትንሽ የዘገየን ይመስለኛል። ኢትዮጵያ የሚባለው ማንነት ላይ በደንብ የሰራ ነው የዘር ፖለቲካ ላይ ነው። በሀገር ጉዳይ ላይ የማይደራደር ትውልድ መፍጠር መቻል አለብን።
አሁን ስልጣን የያዘው መንግስት ይፈተንበታል ብለው የሚያስቧቸውንም አስተያየት ሰጪዎች ተናግሯል። በሐዋሳ ዩኒቨርሲቲ የልዩ ፍላጎትና የአካቶ ትምህርት ክፍል እጩ ተመራቂ ተማሪ ቢኒያም ሞላ በበኩሉ ለአዲሱ መንግስት ዋነኛ ፈተናው ይሆናል የሚለው በዜጎች ላይ እየደረሰ ያለው ጥቃት ነው።
በተለያዩ ቦታዎች ላይ የሚነሱ ዘር መሰረት ያደረጉ ጥቃቶች፣ ግጭቶች አሉ። በእነሱ ላይ ከፍተኛ ሊፈተንበት ይችላል የሚል ግምት አለኝ። በተጨማሪም ደግሞ ሃይማኖታዊ ነክ ጉዳዮችም በእነሱ ላይ መንግስት ሊፈትን ይችላል።
ሚኪያስ ተሾመ ይባላለኝ። የቀን ሰራተኛ ነኝ ያለ ወጣት ደግሞ የሚያስጨንቀኝ የኑሮ ውድነት ነው ብሏል። መንግስት ትኩረት ማድረግ ያለበትም በዚሁ ላይ ነው ስል ተናግሯል።
አልቻልም በቃ እኔ አሁን ለምሳሌ እንደራሴ ሊድና በቆሎ 20 ብር የነበረው 35 ብር ገባ። ኑሮ በመወደዱ የተነሳ ሚስቴ ራሱ ጥላይ ልትሄድ ነው። አልቻልኩም። ኑሮ በቃ በጣም መስተካከል አለበት። ይሄ መንግስት ሁን ብሎ አስቦ መስራት ያለበት ነገር ነው። ያለው ባለሀብት ይኖራል። በሀብቱ ድሃ ውስጥ ታች ወረድ ብሎ ነው ማየት ያለበት እንጂ
መንግስት ይህንን ከግምት በማስገባት የውስጥና የውጭ ሚናዎችን የሚቋቋም የዲፕሎማሲ ስራ መስራት፣ የህግ የበላይነትን ማስከበርና በህብረተሰቡ ኑሮ ላይ ድጎማ ማድረግ አለበት ሲል እንደ መፍትሄ አቅጣጫ ያሰቧቸውን ጉዳዮች አስተያየት ሰጪዎች ለቪኦኤ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዝግጅቱ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች ወደ ተከታዩ ዝግጅት ላሸጋግራችሁ። ባለፈው ግንቦት ሚኒያፖሊስ ግዛት ውስጥ በፖሊስ እጅ ውስጥ እንዳለ የተገደለው የጆርጅ ፍሎይድ ሞት በዘረኛነት ዙሪያ የሚደረጉ ውይይቶችንና ዘረኛነትን ለመዋጋት የሚደረጉ ጥረቶችን እንደ አዲስ ቀስቅሷል። አሜሪካ ውስጥ የሚኖሩ 130 ኢትዮጵያውያንም በጥቁሮች ላይ የሚደርስ ከዘር ጋር የተያያዘ ጭቆናን ለማስቆም ብቸኛው መፍትሄ በኢኮኖሚ ራስን መቻል ነው በሚል ብላክ ኢኮኖሚ ኤክሰለንስ የጥቁር ምጣኔ ሀብት ልቀት ተብሎ የተሰየመ ድርጅት አቋቁመዋል። ድርጅቱ የመጀመሪያ የሙከራ ስራውን ኢትዮጵያ ውስጥ ለመጀመር ፐርፐስ ብላክ ኢትዮጵያ በሚል ድርጅት የከፈተ ሲሆን የግብርና ውጤቶችን በቀጥታ ከተጠቃሚው ጋር የሚያገናኝ የዲጂታል ኢኮኖሚ መረብ እንዲሁም ከ1000 በላይ የችርቻሮ ሱፐር ማርኬቶችን ወይም ግዙፍ መደብሮችን ለመገንባት እየተንቀሳቀሰ ሲሆን ከ100,000 በላይ ለሚሆኑ ወጣቶችም የሥራ ዕድል እንደሚፈጥር ተነግሯል። ስመኝሽ የቆየ የፕሮጀክቱ ሥራ አስፈጻሚ የሆኑትን ዶክተር ፍስሐ እሸቱን አነጋግራ ተከታዩን ይዛለች።
እንግዲህ ዶክተር ፍስሐ እሸቱ የሚለው ስም ሲነሳ ሰው በቅድሚያ የሚያስታውሰው ዩኒቲ ዩኒቨርሲቲን ነው። ምን ያክል ዓመት ሆነ ከዩኒቲ ጋር ከተለያያችሁ?
ከዩኒቲ ጋር ከተለያየን በአጠቃላይ 14 ዓመት ሆነኝ ማለት ነው። ናስቢነዋል
14 ዓመት ረጅም ጊዜ ነው። ግን እንደው መለስ ብለህ ዩኒቲን ስታስብ መቼም እንደ ስኬት የሚያስደስትህና ደግሞ አንዳንድ ጊዜ የሚያስቆጭህም ነገር ያለ ይመስለኛል። እና ዩኒቲ ልብ ውስጥ ጥሎት የሄደው ነገር ምን ይመስላል?
ዩኒቲ እንግዲህ እንዳልሽው ብዙ የሚያስደስትም የሚያስቆጭም ነገር አለው። የሚያስደስተው ነገር የከፍተኛ ትምህርት እንግዲህ ታሪክ ሰርቶ ማለፉ፣ ፈርቀዳጅ መሆኑ፣ ብዙ አዳዲስ ነገሮችን መጀመሩ ለኢትዮጵያ በከፍተኛ ትምህርት ላይ የራሱን አሻራ እየጣለ ተቋም ነው እና በዛ ሂደት ውስጥ በትምህርትም ብቻ ሳይሆን በተለያዩ ፕሮጀክቶችም የባደረገው አስተዋጽኦ የሚያስደስት ነገር ነው ያለው። የሚያስቆጭ ነገር የሚባለው እንግዲህ ዩኒቲ ያው በጣም ብዙ ነገሮችን የጀመርንበት ነገር ነበር። ዛሬ ያው ዲጂታል ኢኮኖሚ ባልተባለበት ገና ባልታወቀበት ዘመን የዛሬ 17 ዓመት ዲጂታል ኢትዮጵያ ብሎ ብዙ ከቴክኖሎጂ ጋር የተገናኙ ኢኒሼቲቮች የተጀመረበት የዲስታንስ በተለይ የቨርቹዋል ኤጁኬሽን በኦንላይን የዛሬ 17 ዓመት የጀመረ ተቋም፣ ኢኮሜርስን የጀመረ ተቋም ነው። በአጠቃላይ የሴቶች ፓን አፍሪካን ዩኒቨርሲቲ፣ ሌሎችም ብዙ ኢኒሼቲቮች ነበሩት እና እነሱ እውን ሆኖ ቢኖር ኖሮ ዛሬ የት በደረስን ነበር የሚለው ቁጭት ነው እንግዲህ በእኛ በኩል ያለው።
ግን ደግሞ አሁን ከ14 አመት በኋላ እንደገና ወደ ኢትዮጵያ ተመልሰህ ብላክ ኢኮኖሚ ኤክሰለንስ የተሰኘ ዓለም አቀፍ ገጽታ ያለው አዲስ ፕሮጀክት ይዘህ ነው ወደ ሀገር ቤት የተመለስከውና በተለይ ደግሞ በጥቁሮች ህዝቦች ላይ የሚደርሰው የዘር መድሎ የወለደው ሐሳብ እንደሆነ ከደረገጻችሁ ላይ ቻለሁና እስኪ ስላጀማመሩና ስለዓላማው ጥቂት በለን።
ይሄ ያው አሜሪካን ስቶሪ ታውቃለች፣ ጥቁሮች በአጠቃላይ ገጽታ አሜሪካ ውስጥ ያለው ከዛም ባሻገር ደግሞ ጥቁር መሆን ብቻ ሳይሆን እንደ ኢሚግራንትም ከውጭ የመጣም ጥቁር መሆን በእኛ ላይም ያለውን ተጽዕኖ በአጠቃላይ ጥቁሮች የሚደርስባቸውን የኢኮኖሚ መገለል አሁን ራሱ በኮቪድ ጋር በተገናኘ ጥቁሮች ምን ያህል በኮቪድ ከነጮች በጣም በባሰ 3-4 እጥፍ በባሰ ሁኔታ እንዴት ኢምፓክትድ እንደሆነ ሁላችሁም የምታውቁ ነው። እና በአጠቃላይ የጥቁሩ ማህበረሰብ በኢኮኖሚ መገለል እስከ መቼ ነው የሚቆየው? ከዛም ባሻገር ደግሞ በዓለም ላይ ያለው በኢኮኖሚ ዙሪያ ላይ ያለው የተጽዕኖ ፈጣሪነት ከዛም አልፎ ደግሞ ዘረኛቱም መከበሩም ራሱ ይሄ በአጠቃላይ መቼ ነው የሚቀየረው? መቼ ነው እኛ ጥቁሮች በኢኮኖሚ ሪሊ ከሌላው እንደሌላው ማህበረሰብ ትክክለኛ የሚገባንን ቦታ ድርሻችንን ልንይዝ የሚችለው የሚለው ቁጭት የወለደው ነው። እና ለዘመናት ሲከባለል የመጣው ሂደት በአጠቃላይ ጥቁር ህዝቦችን ችግር ለመፍታት የሚካሄድበት ፖለቲካዊ አካሄድ የትም አላደረሰን። ይልቅ ኢኮኖሚ ላይ ፎከስ አድርገን በኢኮኖሚ ላይ ብንሰራ ሞር ውጤታማ መሆን እንችላለን። ከዛ ባሻገር ደግሞ እኛ ጥቁሮች ሪሊ የቪክቲም ሜንታሊቲ ይዘን ሁሌ በቃ ተበዳይነን እና መካስ አለብን የሚለው ሂደት እሱም የትም አያደርሰንም። ስለዚህ ይልቅ ራዘር እርስ በራሳችን ውስጣችን ወደ ውስጥ በመመልከት ልንሰራ የምንችላቸው ነገሮች ምንድን ናቸው? ከዛ ባሻገር ደግሞ ያው ለዘመናት በደረሰብን ተጽዕኖ የሳይኮሎጂካል የአመለካከት የስነ ልቦና ጫና ምክንያት ጥቁሮች በአጠቃላይ ድህነትን ማክሰብ አድርገነዋል። ድሃነን የሚለው በቃ ድሃዎች ናቸው የላቸውም የሚለው ኮንሰፕት አመለካከት ሪሊ ሰርሶ በቃ ሁሉ ነገር ሲመጣ እኛ የለንም የሚለው አይነት አመለካከት መጥቷል። እና ድህነትን ልንቀበሉ አይገባም። በእኛ መከራከሪያ ነጥባችን ጥቁሮች ድሃ አይደለም። አሜሪካ ውስጥ ብቻ ወደ 1 ትሪሊዮን ዶላር ስፔንድ የሚያደርግ ኮሚኒቲ ነው። በዓለም ዙሪያ ደግሞ የጥቁር ኢኮኖሚ ቢሰባሰብ በዓለም ውስጥ ቶፕ 10 ከሚባሉ ኢኮኖሚዎች ውስጥ የሚሆነው ነው። እና ያ በዛ ላይ ደግሞ 1.3 ቢሊዮን ጥቁር ህዝብ ቀላል ህዝብ አይደለም። ያለን ሪሶርስ አፍሪካንም በምንመለከትበት ጊዜ ከማናቸውም የሚሻል እንጂ ከማን የሚያነሰ ሪሶርስ አይደለም ያለን። እና ይህን ሁሉ ይዘን ይልቅ የድህነትን አክሴፕት አድርገን ከምንቀበል አማራጮችን ፈጥረን ለውጥን ማምጣት እንችላለን የሚለው ሀሳብ ነው ብላክ ኢኮኖሚ ኤክሰለንስ የወለደው። በግብ ደረጃ 4 ግቦችን አስቀምጦ ወደ ተግባር የገባ እንቅስቃሴ ነው። እና 4 ግቦች በሚቀጥሉት 15 አመታት 1 ቢሊዮን ጥቁር ህዝቦችን ኢምፓክት የሚያደርጉ ፕሮጀክቶችን መዘርጋት፣ በሚቀጥለው 10 አመት ውስጥ 1 ሚሊዮን ብላክ ሚሊዮኖችን መፍጠር፣ በሚቀጥሉት 15 አመታት ውስጥ 1.5 ትሪሊዮን ያለው የጋራ ሀብት የጥቁር ሀብቶችን መፍጠር፣ ከዛም ባሻገር ደግሞ በዓለም ትልቁ የሆነውን የጥቁሮች ሚዲያ ኦርጋናይዜሽን በሚቀጥሉት 10 አመታት ውስጥ ማቋቋም ናቸው። እና እነዚህን ለመስራት የተቋቋመው ብላክ ኢኮኖሚ ኤክሰለንስ
ይህንን ትልቅ አላማ እንዳልከው በዓለም ዙሪያ ያሉ ጥቁር ህዝቦችን የሚነካ ፕሮጀክት ነው። ግን አውርዳችሁ ደግሞ ኢትዮጵያ ውስጥ ለመጀመር ነው የተነሳችሁት እና ፐርፐዝ ብላክ ኢትዮጵያ ብለህ ቅድም የጠቀስከውን ፕሮጀክት ለመጀመር ነው ወደ ኢትዮጵያ የሄድከው። በዋናነት ደግሞ የገጠሩን ክፍል የገበሬው ላይ የሚያተኮረ ፕሮጀክትን የያዛችሁት እና እንዴት ነው ኢትዮጵያን የመረጣችሁት?
ኢትዮጵያ ላይ እንቅስቃሴውን እንጀምር ስንል የራሱ ቅድም ከነገርኩሽ ነጥቦች ጋር የተገናኘ ነው። እና አንዱ ትልቁ ግላዘባችን በምንሰራቸው ፕሮጀክቶች ውስጥ በሚቀጥሉት 15 አመታት 1 ቢሊዮን የሚሆን ጥቁሩን ህዝብ ኢምፓክት ማድረግ አለብን ብለን የተነሳ ነው አይደለም። አብዛኛው ጥቁር ህዝብ የሚኖረው አፍሪካ ነው፣ አፍሪካ ውስጥ ገጠር ውስጥ ነው አይደለም። እና 70-75% የሚኖረው የጥቁር ህዝብ በአጠቃላይ በአፍሪካ ገጠር ውስጥ የሚኖር ስለሆነ ይህንን ሂደት ወደድንም ጠላንም እኛ ይህን ግብትታ ብለን ከተነሳ መጀመሪያችን የሚሆነው አፍሪካ ውስጥ ያለው ገጠር ማህበረሰብ ነው ማለት ነው። ስለዚህ ግብርናና ከግብርና ጋር በተገናኘ ግንኙነት ያለውን ማህበረሰብ ነው የሚሆነው ማለት ነው። ስለዚህ ሳንወድ በግዳችን ባስቀመጥነው ግብ መሰረት ወደ አፍሪካ ገባን። አፍሪካ ከገባን በኋላ እንግዲህ ያው ሞዴላችን እኛ ቴክኖሎጂ ብዙ ጊዜ ሰዎች እንግዲህ ፐርፐስ ብላክ ኢኮኖሚ ኤክሰለንስ እና ኢኮሜርስ ብሎ ብቻ ያስባሉ። እኛ እንግዲህ አብዛኛውን የገጠሩ ማህበረሰብ ካታርጉመን ከሆነ ኢኮሜርሱ ብቻውን ምንም ውጤት እንደማያመጣ ስለምናውቅ የአንድ ሙሉ በሙሉ ወጥ የሆነ ሞዴል የዘረጋ ነው። ከገበሬዎች ተነስቶ ገበሬዎች የሚያመርቱትን ምርት ተቀብሎ ያንን ቫሊዩ አዳርጎ እንደገና ለኮንሱመር ለሸማች በሚቀርብበት ሂደት ውስጥ በሚድልሜንን በማስወገድ በኢኮሜርስ እና በኖርማል ዲስትሪቢሽን ቻነል ልክ አሁን አማዞን እና ሆል ፉድ እንደሚያደርገው ማለት ነው። በእንደዚህ አይነት ቻነል ለኮንሱመሩ በማቅረብ በዚህ ሂደት ውስጥ ገበሬውን ኢምፓክት ማድረግ፣ በሚፈጠሩት የስራ ድልስ ወጣቶችን ኢምፓክት ማድረግ፣ ከዛ ደግሞ አብዛኛውን ኮንሱመር ማህበረሰብ የሚጠቅም ሞዴል ይዘን የመጣ ነው እና አፍሪካ ውስጥ ከሄድን የት ነው መግባት ያለብን የሚለው ብዙ ክርክር ነበር። በእንግዲህ አብረን ይህ እንቅስቃሴ በጀመርነው እና የሰራን ባለነው መካከል እና ኢትዮጵያ ውስጥ የሰላም ጉዳይ ብዙ አንዳንድ ችግሮች ነበሩ እና ኢትዮጵያ ውስጥ ለመግባት አስቸጋሪ ነው፣ ለምን ሌሎች አፍሪካ ሀገሮች ውስጥ አንሄድም የሚል አንድ ሀሳብ ነበር፣ ግሩፕ ነበር። ሌላኛው ግን ግሩፕ ደግሞ ይሄ ታሪካዊ ሂደት ነው፣ ምንም ማንን ምንም ይህ የጥቁር ህዝብን ጣፋንታ የጥቁር ህዝብን ክብር የማስመለስ የጥቁር ህዝብን በኢኮኖሚ እንደገና መልሶ በዓለም ላይ ተጽዕኖ ፈጣሪነት ለማምጣት የሚደረግ የታሪክ አጋጣሚና ሂደት ክስተት አሳልፈን ለማንም መስጠት አይገባም። ይሄ እኛ ኢትዮጵያውያንን ሲቲቪ ጀመር ነው። በቅድሚያ ሀገራችንን ሞክረውና እዛ ማይሳካ ከሆነ ወደፊት ሂደት የምናየው ይሆናል። ነገር ግን በእኛ እምነት ከኢትዮጵያ በላይ ይህንን የታሪክ አጋጣሚ ይህን ለማንም አሳልፈን መስጠት አይፈለግብንም። ጊዜ መጨረሻ ላይ ይህን የታሪክ አጋጣሚ ለሌላ ሀገር ላለማሳለፍ ብለን ወደ ኢትዮጵያ ይዘን የገባ ነው ፕሮጀክት።
የዚህ ስብስብ ሁላችሁም ኢትዮጵያውያኖች ናችሁ? ምናልባት የሌሎች ሀገሮች ድምጽ ነበረበት?
ኢትዮጵያውያን ወደ 135 የምንጠጋ ኢትዮጵያውያን በዚህ ድርጅት ውስጥ የተንቀሳቀስን ነው ያለ ነው። ከዛ ባሻገር ደግሞ ፐርፐዝ ብላክ ኢትዮጵያውያን ይዘን ስንገባ ወደዚህ ወደ ኢትዮጵያ 108 የሚጠጉ ሙሉ በሙሉ ኢትዮጵያውያን ፋውንደሮች ናቸው የፐርፐዝ ብላክ ኢትዮጵያውያን የሚያቋቋሙ።
እንግዲህ የዲጂታል ኢኮኖሚ ወይም ደግሞ በበይነ መረብ ላይ የሚደረግ የግብይት ስርዓትን ለመፍጠር በመሰረታዊ ሁኔታ የኢንተርኔት አገልግሎት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ደግሞ እንግዲህ በጣም ዝቅተኛ ደረጃ ላይ ነው ያለው የኢንተርኔት ሁኔታ። ደግሞ ያለውም ኢንተርኔት በተለያዩ ችግሮች ምክንያት በተደጋጋሚ እንደምናያቸው መቆራረጦች ይከሰታል እና ይህን ያሰባችሁትን የናሙና ፕሮጀክት ለመስራት ለማሳካት ትችላላችሁ አሁን ባለው ሁኔታ?
እንችላለን። የኛ ፕሮጀክት ቅድም እንዳልኩሽ የበይነ መረብ ወይም ደግሞ በኢንተርኔት ላይ ዲፔንድ የሚያደርገው ክፍሉ በጣም አናሳው አነስተኛ ክፍሉ ነው። ወደፊት እያደገ የሚሄደው ፓርቱ ቢሆንም ግን አሁን ከጅማሮ የሚሆን ለተወሰነ ጊዜ እስከ ምሽባጭር ጊዜ በኛ በሚታይ እይታ የተወሰነ ክፍሉ ነው። ግን ከገበሬው ጋር የሚሰሩ ብዙ ፕሮጀክቶች አሉ። በአግሮ ፕሮሴሲንግ ላይ ብዙ ፕሮጀክት አለ። በኢኮሜርሱ ላይ ኢኮሜርሱ ስንል ደግሞ ምን መሰለሽ፣ እኛ ሃይብሪድ ሲስተም ይሉታል ዊች ኢዝ ኢንተርኔት ላይ ብቻ ዲፔንድ የሚያደርገውን ኢኮሜርስ አይደለም እያደረግ ነው። ቦዝ ኢኮሜርስ እና ስልክ ደውሎም ያለ ኢንተርኔት በኢንተርኔት ይጠቀሙ እና ስልክ ደውሎ ደግሞ ኢንተርኔት የሌላቸው አብዛኛው ማህበረሰብ ኢትዮጵያ ውስጥ የኢንተርኔት አክሰስ እንደሌለው እናውቃለን። ኢንተርኔቱ ራሱ ሪላያብል እንዳልሆነ እናውቃለን። ስለዚህ ሃይብሪድ ሲስተሙን ያደረገው ለምንድነው? ሰው ኢንተርኔት የሌለው በስልክ ደውሎ እቃ ኦርደር አድርጎ እቃ ቤቱ ድረስ ሊመጣ የሚችልበትን ሲስተም ነው የአዶፕት ማድረግ የፈለግ ነው። ይህ በነገራችን ላይ አሁን ኢትዮጵያ ውስጥ ራሱ ኦልሬዲ ተጀምሮበታል፣ እየተሰራ ነው ያለ። ለምሳሌ እንደ ዴሊቨር አዲስ የሚባሉ አሉ፣ ሌሎችም የስ እና የሚባሉ አሉ። አፍሪካ ውስጥ ኢኖቬቲቭ መሆን አለበት ሳክሰስ ልንሆን ብንል ከታሰብን እና የእኛም ሲስተም እንደዛ ነው። ከዛ ባሻገር ደግሞ ሌላውና ትልቁ አካሉ ደግሞ የዲስትሪቢሽን ቻነል የምትፈጥረው ነው ማለት ነው። በኢትዮጵያ ውስጥ 5 ሃይፐር ማርኬቶች፣ 10 ሚድል መካከለኛ የሆኑ ሱፐር ማርኬቶች እና 1000 የሪቴል ቻነሎች ይፈጠራሉ። በነዛ ሁሉ ደግሞ ስልክም ባይኖረው ወይም ደግሞ ኢንተርኔት ባይኖረው በእግሩ ደግሞ ሄደው ሊገዛ የሚችልበት ሁኔታዎች ስለሆነ ነው የምንፈጥረው።
እነዚህ የሱፐር ማርኬቶች እና የሪቴል ቻነሎች በመላው ኢትዮጵያ ነው የሚከፈቱት ወይም የተለያዩ ያሰባችኋቸው ቦታዎች አሉ?
በመላ ኢትዮጵያ ነው። አምስት ሱፐር ማርኬቶች ሃይፐር ማርኬቶቹ በውዝ ለኢትዮጵያና ለአፍሪካም ጭምር እንዲሆኑ ታስቦ አዲስ አበባ ዙሪያ ነግሉ፣ ግን 10 የተመረጡ ትላልቅ ሪጂናል በሪጅን ከተማ ማለት በክልሎች የተመረጡ ትላልቅ ከተሞች አሉ። በእሱ መሀል 10 ምንድን ነው መካከለኛ ሱፐር ማርኬቶች ይኖራሉ። 1000ዎቹ ግን በመላው ኢትዮጵያ ነው ተሰራጭ የምገኙት።
ቅድም ጠቀስ ያደረግከው እንግዲህ የሰባችሁት ይሄ ግብይት ስርዓት ለበርካታ ወጣቶችም የስራ እድል ይፈጥራል ብለኸኛል እና እንግዲህ ኢትዮጵያ ደግሞ ከ70% በላይ የሚሆነው ህዝቧ ወጣት ነው። ይሄ ወጣት በምን መልኩ ነው ተሳታፊ የሚሆነው? ምን ያክል የስራ እድልስ ይፈጠራል?
ከቁጥሩ የምንነሳ በዚህ ፕሮጀክት ራሱ በቀጥታ ተሳታፊ ይሆናሉ ብለን ያሰብነው ወደ 100,000 ወጣቶችን ነው ያሳትፋል ብለን ያሰብነው። ኢንዳይሬክትሊ ደግሞ ያው ለምሳሌ እንግዲህ አሜሪካ ነገር አማዞንን ታውቃለች ያለ ለበርካታ ሚሊዮንስ ኦፍ ሰዎች ነው የስራ እድል የሚፈጥረው ኢንዳይሬክትሊ ማለት ነው። ምክንያቱም ኦንላይን ፕላትፎርም ሲፈጠር ለብዙ ሰዎች ሱቅ ሳይከራዩ በቀላሉ ኦንላይን ስቶር ከፍተው እውቀቱ ያላቸው ካፒታል የሌላቸው ሰዎች ግን ወደ ቢዝነስ ሊገቡ የሚያስችላቸው ሁኔታ ይፈጥራል። በዛ ላይ ደግሞ በሰርቪስ እና በአገልግሎት ዙሪያ ውስጥ በሚገኘው ከዛ ጋር በተገናኘ የሚፈጠሩ የስራ እድሎች ይኖራሉ። ያን ትተን በቀጥታ በፕሮጀክቱ 100,000 በላይ ወጣቶች ተጠቃሚ ይሆናሉ። ከኢትዮጵያ ወጣቶች ፌዴሬሽን ጋር የጋርዮሽ በመቅጠል ተፈራርመናል እና እነሱ ወደ 8 ሚሊዮን የሚጠጉ ሜምበሮች አሏቸው እና እነሱ ጋራ ማኔጅ ቱ ኦን የሚባል ፕሮጀክት ዘርግተናል። ኢንፋክት ትሬኒንግ ኦልሬዲ ተጀምሯል። የመጀመሪያችሁ 100 ተማሪዎች ስልጠና ባለፈው ሳምንት ውስጥ ተከናውኗል። ነገ ይመረቃሉ እና ሴንሻሊ ምንድን ነው የሚሆነው እነዚህ ልጆች በማኔጅመንት ፕሮግራም ውስጥ ገብተው እኔ ቅድም የተናገርኩትን 1,000 ሴንተሮች እያሉ አይደለም እነዚህ 1,000 ሴንተሮች ውስጥ በማኔጅመንት ይገቡና ማኔጅ ቱ ኦን ነው ፕሮግራሙ። እነዚህ ሴንተሮችን ወደ ባለቤትነት በመውሰድ የመጀመሪያቸው ሚሊዮነሮች በእነሱ ለመፍጠር ነው የታሰበው።
ምን ያክል ጊዜ የሚፈጅ ፕሮጀክት ነው? እንግዲህ አሁን መነሻው ላይ ናችሁ። ተጠናቆ ወደ ስራው መገባት እስኪጀምር ምን ያክል ጊዜ ይፈጃል?
ይህን የኢትዮጵያ ውስጥ የሚደረገውን ፕሮጀክት ወደ ስራ እንቅስቃሴ ለመግባት ቅድም እንዳልኩሽ ነው ኦልሬዲ ስራ ተጀምረዋል። ትሬኒንጎች ተጀምረዋል። ዌብሳይቱ ኦልሬዲ አፕ ነው። ፐርፐዝ ብላክ ዳት ካም ብሎ ማንም ሰው ሊገባ ሊያው የሚችል ነው። አሁን ለኢትዮጵያ ከስተማይዝ እያደረግ ነው ያለው። ለቴሌብርን ለመጠቀም፣ የኮመርሻል ባንክን ብር ለመጠቀም፣ ሌሎችም የአይቲ ከባንኮች ጋራ ፋይናንሽል ኢንስቲቱሽንስ ጋር ያለው ኢንቴግሬሽን እየተሰራ ነው ያለው። ሁለት ፌዝ ነው ያስቀመጥ ነው። ፌዝ ዋን ሬንት ኤንድ ስታርት ነው ያለው። ፌዝ ቱ ደግሞ ቢልድ ኤንድ ስታርት ነው ያለው። ሬንት ኤንድ ስታርት የሚባለው ለምሳሌ አሁን ሰው ካፒታል አሁን እንግዲህ ጁላይ 24 ነው የሚጀምረው በፈረንጆች አቆጣጠር ወይም በኢትዮጵያ ሐምሌ 17 ገንዘብ ሬት ከተደረገ በኋላ ያንን ገንዘብ ይዘን መቀመጥ አትፈልግም። ቦታ እስክናገኝ፣ ግንባታ እስኪያልቅ ምናምን የሚባለው ነገር። ስለዚህ ምን እንደመረጥ ነው ኢሚዲየትሊ ስራ መግባት ነው የምትፈልገው እና በእኛ ታርጌት ጃንዋሪ 1 ላይ 2022 ላይ ስራዎች ይጀምራል። የመጀመሪያዎቹ ሳይቶች ብለን ነው የምናስበው።
እንግዲህ እየተነጋገርን ያለ ነው በዓለም ዙሪያ በጥቁር ሕዝብ ላይ የሚደርሰውን የዘር መድሎ ለማስቀረት ኢኮኖሚን በመጠቀም ጥቁር ሕዝቦችን ከፍ ማድረግ ላይ ነው እና ይህንን ጉዳይ ስናነሳ እንግዲህ በውስጡ ብዙ ውስብስብ የሆኑ አንዱ ከአንዱ ጋር የተያያዙ ችግሮች ያሉበት ከስርዓት ጋር ከተቋማት ጋርም የተዛመደ ችግር ነው እና ለዘመናት ደግሞ ይህንን ለመዋጋት ሲሞከር ነበር። አሁን የእናንተ ፕሮጀክት ጥቁሮችን ሚሊዮነር ማድረግ እንችላለን ብላችሁ ስትነሱ ለየት የሚያደርገው ነገር አለ ወይ?
የኛ ለየት የሚያደርገው አካሄዱ ነው። ብዙዎቹ አሜሪካ ውስጥ በተለይ ጥቁሮችን ለመለወጥ የሚደረገውን ሂደት ካየሹ ፖለቲካዊ ሂደት ኢኮኖሚ ላይ ያተኮር አይደለም። ፕላስ ብዙዎቹ ደግሞ የሌላው ማህበረሰብ በጎ ፈቃድ የሚጠይቁ ናቸው። እነሱ ነው የኛ የሚለየው ኮምፕሊት ከዛ በወጣ መልኩ ውስጣችን በመመልከት ውስጣችን ያለውን ምቅ ሀይልና የመተባበሪያ መንገዶች ሞዴልስ በመቀየስ በጋራ ሊያሰሩን በሚችሉ መንገዶች ላይ በማተኮር ከዛም ባሻገር ደግሞ ኢኮኖሚያችንን ቢዝነስን በመስራትና በመፍጠር ያተኮረ በመሆኑ የኛ ከዚህ በጣም ይለያል። ሌላው ደግሞ ከሌላው በምን ይለያል ያልሱ ስኬሉ እኛ ስንነሳ ሶስት ክራይቴሪያ ይዘን ነው የተነሳ። አንደኛ ኢንክሉሲቭ፣ ሁለተኛ ኢምፓክትፉል፣ ሶስተኛ ኢኖቬቲቭ የሆኑ ክራይቴሪያዎችን ይዘን በዚህ ሌቨል እስካሁን እኛ በምናስበው ሌቨል በጥቁሮች ላይ በአጠቃላይ ጥቁሮችን ትልቅ የሆነ ሂዩጅ የሆነ ኢኮኖሚያዊ መርታ ያመጥ በሚያመጣ መልኩ ማንም ፕሮጀክት ዛሬዘሽ የተቀየሰም የለም የተሞክሮም የተደረገበት ሂደት የለም።
እንግዲህ ዶክተር ፍስሐ ኢትዮጵያ ውስጥ በነበርክበት ጊዜ ከዩኒቲ ዩኒቨርሲቲ ጎን ለጎን ሌሎች በርካታ ፕሮጀክቶችንም ጀምረህ ነበር። በሚዲያው ዘርፍ ትሰራ ነበር። በአካባቢ ጥበቃ፣ ማርኬቲንግ የመሳሰሉ የተለያዩ ዘርፎች ላይ ትሰራ እንደነበር አስታውሳለሁ። ሁሉም ግን በንጥልጥል እንደቀሩ ወይም ደግሞ ተዘግተው ነው ከሀገር የወጣኸው። አሁን እንደ አዲስ ፕሮጀክት ይዘህ ስትመጣ ከዚህ በፊት የነበረ ሁኔታ ሊደገም ይችላል የሚል ፍርሃት አላደረብህም?
እነዛ የተጀመሩ ፕሮጀክቶች በሙሉ ዋን ወር አናዘር እንዲቆሙ የተደረገበት የራሱ ምክንያት አለው። ብዙም ደግሞ ከፖለቲካው ሂደት ጋር በተገናኘ እና እኔም በግለሰብ ደረጃ ታርጌት በመደረግ የተነሳ ነበር እና አሁን ያ ሁሉ ነገር ተቀይረዋል። ኢትዮጵያ የነበረችበት ሁኔታ እና አሁን ያለችበት ሁኔታ ኮምፕሊት የተለያዩ ነገሮች ናቸው። በጣም የሚደንቀው ነገር ነው ከመጣሁም በኋላ በጣም በሚደንቅ ሁኔታ ከመንግስት ተቋማት አካባቢ የተደረገልን ያለው አቀባበል፣ አብሮ ለመስራት ያለው ፍላጎት በጣም የሚደንቅ ነው እና ለእኔ አሁን ያለው የፖለቲካ ሁኔታ ተነሳሽነቱም ፍላጎቱም የመንግስት ተቋማት ግልጽ ሆነው ክፍት ሆነው ከግሉ ሴክተር ጋር ለመስራት በግልም ደረጃ የነበሩ ሁኔታ ስለተቀየሩ እኔ እንግዲህ ፐርሰናሊ ነገ እግዚአብሔር የሚያመጣ ሳይመጠያቀው አሁን ባለው ሁኔታ ግን ኤንካሬጅ ያለ ሁኔታ ስላለ እኔ ያን ኤክስፔክት አላደርግም። ፕላስ በፊት የነበረ ሁኔታ እንደ ተቋምም በግል ደረጃ እኔ ነበርኩ ኦን ማድረገው። አሁን ግን የጋራ የህዝብ የሆነ ሀብት ለመፍጠር ነው የተንቀሳቀስን ያለ ነው። ቅድም እንዳልኩሽ ከ108 በላይ አባላት አሉት። ፍስሀ ብቻ አይደለም ታርጌት። እኔ አም ጀስት ዋን ፐርሰን ሀዝ አይዲያ ኤንዝ አሁን ለእንግዲህ የሚቀጥለው ሌላም ሲዮ እስከሚመረጥ ኦር ዋሬቨሪቲ እንደ ሲዮም ሆኜ እያገለገልኩ ያለው ነው እና ይሄ በቦርድ የሚተዳደር የህዝብ ሀብት የሆነ ሼር ካምፓኒ ኦር ዋቴቨሪቲ ኢትዝ እንኳን ታርጌት ብንሆን ድርጅት መቀጥሎ አይቀርም የህዝብ ሀብት እስከሆነ ድረስ። ስለዚህ ብዙ ልዩነቶች አሉ በፊት የነበረበት ሁኔታ እና አሁን ያለው ሁኔታ።
ዶክተር ፍስሀ በጣም ነው የማመሰግነው። እንዳልከው ትልቅ ተልእኮ ይዛችሁ ነው የተነሳችሁት። በዓለም ዙሪያ የሚገኙ የጥቁር ህዝቦችን ከጭቆና ለማውጣት፣ በኢኮኖሚ ራስን ለማስቻል፣ ገበሬውንም ወጣቱንም መሰረት አድርጎ የተነሳ ትልቅ አላማ ነው። ተሳክቶ ደግሞ እንደገና በሌላ ዙር ለቃለ መጠይቅ እንደምንገናኝ ተስፋ አደርጋለሁ። ለዛሬው በጣም ነው የማመሰግነው።
ስለጋበዛችሁን እና ክብራችሁ ስለጠራችሁን በጣም እግዚአብሔር ያክብርልናለሁ። በጣም አመሰግናለሁ።
አመሰግናለሁ ሊሊ ለዘገባው። ወደ ተከታዩ ዝግጅት እንተላለፍ። በየአራት ዓመቱ የሚካሄደው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የመጨረሻ ውጤት የሚረጋገጠው በቀጥታ ከተቆጠረው የሕዝብ ድምፅ ተወስዶ በሚገኘው ውጤት ሳይሆን 200 ዓመታትን ባስቆጠረ ኤሌክቶራል ኮሌጅ እየተባለ በሚጠራው የየምርጫ ክልሉ ባለድምፅ እንደራሴዎች የመጨረሻ ውሳኔ በሚሰጡበት የምርጫ አሰራር ነው። ይህ አሰራር ውስብስብና ብዙ ተቃውሞ እየገጠመው ያለ የምርጫ ሂደት አካል መሆኑን ተንታኞች ይናገራሉ። ግን እኮ የምርጫውን ውጤት የሚወስነው ደግሞ የኤሌክቶራል ኮሌጁ ድምፅ ነው። እንዴት ያለ አሰራር ነው? ምሁራኑን ያነጋገረችው ጽዮን ግርማ በተከታዩ ዘገባ ትዳስሰዋለች።
የዩናይትድ ስቴትስ የምርጫ ፖለቲካ ውስብስብ ነው የሚሉት በሞርጋን ስቴት ዩኒቨርሲቲ የስነ መንግስትና የዓለም አቀፍ ግንኙነት ፕሮፌሰሩ ጌታቸው መታፈሪያ በተለይ ስለ ዴሞክራሲና ስለ መራጮች ድምጽ መከበር የማስተምራቸው ተማሪዎችን ስለ ኤሌክቶራል ኮሌጅ ሳስተምራቸው ግራ ይጋባሉ ይላሉ። ለተማሪዎች የሚያስተምሩትን ለኛም ይንገሩን፣ ያጀማመሩን ታሪክም ያጋሩን አልኳቸው።
እንግዲህ ቀደም ብሎ ሪፐብሊካኑ ይህች ሀገር ስትመሰረት መራጭ ፕሬዚዳንት ህዝቡ አይመርጥም ነበረ። የስቴቱ መጀመሪያ ንብረት ያለው ብቻ ነበረ መራጭ፣ ጥቁሮች አይመርጡም። በኋላ መመረጥ አለበት ሲባል ሶስት አራተኛ እንደ አንድ ሰው ሳይሆን እንደ ሶስት አራተኛ ሬፕሬዘንት መሆን ይችላሉ፣ መምረጥ ይችላሉ ተባለ። የዚህ አገር ፖለቲካ ህዝቡን ይፈራል፣ ይጠራጠራል። ስለዚህ ፕሬዚዳንትን ድሮ ህዝቡ አይመርጥም ነበረ። ህዝብ ኮንግሬስ ይመርጣል። ኮንግሬሱ ነበረ ፕሬዚዳንቱን የሚመርጠው። ህዝብን ሲል ጠራጠሩ ነበረ። አላዋቂ ነው፣ ግብታዊነት የሚሄድ ነው፣ ለሀገር የሚበጅ ሰው አያውቁም ብለው። ስለዚህ እንደ ለመራጭም መራጭ አለው እንደሚባል ነገር ነው። እና እነኚህ ኤሌክቶራል ኮሌጅ የተቀመጡት ህዝቡ ስለማይጠራጠሩ የታወቁ እንደ አገረ ገዢ የሆኑ የኮንግሬስ አባላት ያሉባቸው የተወሰኑ ሰዎች በኮንግሬስ ባላቸው መቀመጫ መሰረት ለምሳሌ 538 ኤሌክቶራል ኮሌጅ አሉ እና እነኛ ህዝቡ የመረጠውን አሻሽለው ቱ ህዝቡን ስቲል ስለማምኑ እነኚህ ለአገር ይበጃል እንደ በር ጠባቂዎች ጌት ኪፐርስ ይባላሉ፣ እንደ በር ጠባቂዎች ናቸው እና መጨረሻ ላይ የህዝቡን ድምፅ አጣርተው የሚያወጡ እነዚህ ናቸው። በኋላ በአሁኑ ምን ተፈጠረ? ህዝቡ የሚመርጠው አንድ ሰው ሆነ። ኤሌክቶራል ኮሌጅ ፖፑላር ቮት የሚባለው ነው እንግዲህ። ኤሌክቶራል ኮሌጆቹ ደግሞ አይ እሱ አይሆንም ብለው ሌላ ሰው መምረጥ ጀመሩ። ተደማጭነት ያለው የብዙሀኑ ሳይሆን የእነዚህ የአናሳ የኤሌክቶራል ኮሌጅ ድምፅ ነው። እና ዴሞክራሲ ታዲያ ምንድን ነው? አሜሪካ ሀገር ህዝቡ ቀጥታ አይመርጥ። ኤሌክቶራል ኮሌጅ ተብሎ የሚመጡ አሉ፣ በር ጠባቂዎች እና ዴሞክራሲ የሚባል ነገር በአሜሪካ ሀገር የለም ውሸት ነው የሚባለው ለዚህ ነው እና ነገሩ በጣም የተወሳሰበ ስለሆነ ስናስተምርም ለተማሪዎቻችን ከባድ ነው ለህዝቡ ማስረዳቱ ከባድ ነው።
ፕሮፌሰር ጌታቸው እያንዳንዱ ግዛት በምክር ቤት የሚኖረውን ውክልና በመዘርዘር ትርጓሜውን ለማስረዳት ተከታዩን ምሳሌ ይጠቅሳሉ።
ለምሳሌ ኔብራስካን በል 18 ወንበሮች ኮንግረስ ውስጥ ቢኖረው ከሴኔት እና ከሀውስ ጀምሮ 18 ቢኖረው እዚህ ኤሌክቶራል ኮሌጅ ውስጥ 18 አባላት ይኖራሉ። ራሱ ክራካሪ ነው። አክራካሪ የሆነበት ኤሌክቶራል ኮሌጆቹ የህዝብን ድምፅ ያስተጋቡ ነበረ። ኔብራስካ ለምሳሌ ህዝቡ አንድ ሰው ከመረጠ ኤሌክቶራል ኮሌጆቹ ያንን ያጸድቃሉ። አሁን ምን ሆነ? ኔብራስካ ህዝቡ አንድ ሰው ከመረጠ ኤሌክቶራል ኮሌጁ አይሆንም ሌላ ሰው መሆን አለበት ብሎ ያስቀምጥ ይችላል። የነቡሽ ጊዜ አሁን ደግሞ ትራምፕ በሚናገረው ሁኔታ ከሆነ እነዚህ ችግሮች አምጥተዋል እና የተወሳሰበ ነገር ነው። ኤሌክቶራል ኮሌጅ ራሱ አጣቂ የሆነ መኖር የሌለበት ሁኔታ ነው፣ ግን ሳይለውጥ እስካሁን የሄደ ሁኔታ ነው።
ፕሮፌሰር ጌታቸው ይህንን የምርጫ አሰራር ከሚያስተምሩበት ትምህርት ቤት ውጪም ስልጠና እንደሚሰጡ ገልጸው ሁሉም አሰራሩን የማይቀበሉና ድምጻቸው ዋጋ እንዳጣ የሚቆጥሩ አሜሪካውያን ሂደቱን ለመቀበል እንደሚቸገሩ ገልጸዋል።
ሰው ሲ አይገባውም አሜሪካ ሀገር ሊቀበለው አልቻለም ድምጽ የመና ሆነ ማለት ነው። በጣም የተወሳሰበና አስቸጋሪ ሆነው ለማስረዳትም ህዝቡ ይወስናል። ብዙ ጊዜ ከዚህ በፊት ህዝቡ አንድ ፕሬዚዳንት ከመረጠ ኤሌክቶራል ኮሌጁም የህዝቡን መንፈስ እየተከተለ ይመርጥ ነበረ።
ያጸድቃል ያንን
ያጸድቅ ነበረ። አሁን ግን ፖፑላር ቮቱ ህዝቡ የሚመርጠው አንድ ሰው ነው፣ ኤሌክቶራል ኮሌጁ ደግሞ የሚመርጠው ሌላ ሰው ሆነ መጣ ከቅርብ ጊዜ በኋላ። እነዚህ ችግር ፈጥረዋል።
ይህ አሰራር የተጀመረው በድሮ ጊዜ መሆኑን የሚያስታውሱ የፖለቲካ ሰዎች አሁን ካለው እውነታ ጋር የሚቃረን እንደሆነ በመግለጽ ጠንካራ ትችት መሰንዘር መጀመራቸውን ፕሮፌሰር ጌታቸው ይናገራሉ።
የድሮ ፕሬዚዳንቶች ለኛ ዘረኞችም ነበሩ። በዛ ላይ ደግሞ ህዝቡንም አምኑም፣ የገበሬው ያልተማረውን ገጠሬውን አምኑትም ነበረ ምን ያውቃል የሚል። ለዚህ ነው ኮንግሬስ ይመርጣል፣ ህዝቡ የኮንግሬስ አባሉ ይመርጣል፣ የኮንግሬስ አባላቶቹ ፕሬዚዳንት ይመርጣሉ። መተማመን ስላልነበረ እና ኤሌክቶራል ኮሌጅም የዛ ርዝራዥ ነው ያለፈበት ነው። አሁን ህዝቡ ተምሯል። በስሜት የሚሄድ አይደለም፣ ያገባኛልም ይላል። እያንዳንዱ ተመራጭ የሚያቀርበው የፖሊሲ አቋም ለእያንዳንዱ ሰው ይገባዋል፣ ይጠቅመኛል አይጠቅመኝ በማለት ነው። ሌላ ምን ተፈጠረ? ድሮ ሰው ለፕሬዚዳንት የአንድ ሰው ፓርቲ ይመርጣል፣ እንደዚሁም ደግሞ ለኮንግሬስ የዛኑ ፕሬዚዳንት ፓርቲ መርጥ ነበረ። አሁን ከቅርብ ጊዜ በኋላ ደግሞ ስፕሊት ቮቲንግ የሚባል መጣ። ምንድን ነው? ለምሳሌ አንድ ሰው ለፕሬዚዳንትነት ሪፐብሊካን ሰው ይመርጣል፣ ለሃውስ ኦፍ ሬፕሬዘንታቲቭ ደግሞ የሌላው ፓርቲ ሰው ይመርጣል። እነዚህ ሁሉ እንግዲህ ዛሬ 230-240 ዓመት የተነሱ ጥያቄዎች አልነበሩም። አሁን ሰው ፕሬዚዳንቱን ይወዳል፣ ኮንግሬስ ማኑን አይወድም። ኮንግሬስ ማኑ ከሌላ ፓርቲ ይሆናል፣ እሱን ይመርጣል። ፕሬዚዳንቱ ደግሞ ከሌላ ፓርቲ ይሆናል፣ እሱን ደግሞ ይመርጣል። እና የዚያን ስፕሊት የተከፋፈለ ምርጫም መታየት ጀምሯል።
በኒውዮርክ አዮና ኮሌጅ የማህበራዊ ሳይንስ መምህር ረዳት ፕሮፌሰር ደረሰ ጌታቸው በአሜሪካ ምርጫ ትልቁ ጭቅጭቅ የሚነሳው በዚህ የኤሌክቶራል ኮሌጅ የድምፅ አሰጣጥ አሰራር ነው ይላሉ።
ይሄ ነው እንግዲህ የዚህ ሀገር ትልቁ ጭቅጭቅ እንደምታውቂው ሲሆን፣ አገሬው ሰው በነፍስ ወከፍ የመረጠው ቁጥር ፕሬዚደንቱን ያስገኛል ማለት አይደል። እንደምታስታውሽው አሁን 2016 ላይ ወይዘሮ ሂላሪ ክሊንተን በብዙ መቶ ሺህ ድምፅ ነው የበለጠቻቸው ትራምፕን። ግን ትራምፕ ናቸው የአሜሪካ ፕሬዚደንት ሆነው የተመረጡት። ምክንያቱም ፖፑላር ቦቱ ቀጥታ ወደ ስልጣን አይወስድም። ኤሌክቶራል ኮሌጅ የሚሉት አለ። ይሄ ኤሌክቶራል ኮሌጅ የሚባለው እንደ የስቴቱ የህዝብ ቁጥር መጠን የተሰጠው ድምፅ ይሸነሸንና
ከዛ በኋላ የስቴቶቹ ሬፕሬዘንቴሽን እና የስቴቶቹ ካልኩሌሽን ማ ፕሬዚደንት እንደሚሆን ማ ፕሬዚደንት እንደማይሆን ይወስናል ማለት ነው። በሌላ ቋንቋ ፕሮፖርሽናል የሆነ ሬፕሬዘንቴሽን ነው። የህዝቡ ድምፅ ይወሰድና በጅምላ ተደምሮ አይደለም እገሌ አሸነፈ የሚባለው። ወይም አሁን እኛ ሀገር እንዳለ 50+1 ወይም ፈርስት ፓስ ፖስት እንደምንለው የበለጠ በአንድ ሰው ቢበልጥ አሸነፈ አይባልም። ለምሳሌ በለጠ የተባለ ሰውዬ በምኑ ይካፈላል? በየስቴቱ ይካፈላል። ለምሳሌ ካሊፎርኒያ በጣም ብዙ ህዝብ አለው እንደምታውቂው። ኢኮኖሚው ራሱ የአሜሪካንን 1/5 ኢኮኖሚ ነው። ለብቻው ቢወጣ የዓለም 4ኛው ሀብታም ሀገር ይሆናል ነው የሚባለው። ካሊፎርኒያ በጣም ብዙ የኤሌክቶራል ኮሌጅ ሲት አለው። ሌላ ትልቅ ስቴት ቴክሳስ ነው። እና አንድ ሰው እነዚህን ሁለት ስቴቶች ለምሳሌ ካሸነፈ ላንድ ስላይድ ነው የሚያሸንፈው። ብዙ ጊዜ የሪፐብሊካኑ ካንዲዴት ቴክሳስን ይወስዳል፣ የዴሞክራቶቹ ካሊፎርኒያን ይወስዳል። ስለዚህ አንድ ሰው ዴሞክራት ሆኖ በጠቅላላ የህዝብ ድምፅ አሸንፎ ካሊፎርኒያንም ወስዶ ሌሎቹ ኤሌክቶራል ኮሌጅ ስቴትስ ላይ ያሉት ድምፅ ተጠራቅሞ ሊሸነፍ ይችላል። እና እሱ ነው አሁን ብዙ ሰው እያለ ያለው ዲሞክራሲ የምንለው ነገር እያንዳንዱ ሰው የሚመርጥበት እስከሆነ ድረስ እና ደግሞ ይሄ ፕሬዚደንሻል ኢሌክሽኑ በየ4 ዓመቱ የሚመጣው አገሪቱን የመሰረቱትም ፋውንደሮቹም እያንዳንዱ ሰው እንዲመርጥ ኤሌክቶራል ኮሌጅ የሚባለው እንደገና ያንን ድምፅ ሰብስቦ በየስቴቱ የህዝብ ቁጥር አካፍሎ የሚደለድለውን አፍርሱት እያሉ ነው የሚገኙት። ሲሆን
በአብዛኛው ይህ አሰራር እንዲፈርስ እየጠየቁ የሚገኙት ዴሞክራቶች መሆናቸውን ዶክተር ደረሰ ይናገራሉ።
ለምንድነው የሚሉበት ምክንያት እንደምታውቂው ዴሞክራቶቹ በኮስታል ፕሌንስን ነው የሚያሸንፉት። ይሄ ኖርዝ ኮርነር የምንለውን ከማሳቹሴት አንስተሽ ነው ሮድ አይላንድ እነዚህ ኒው ሃምፕሽር እነዚህ ኒው ኢንግላንድ ስቴትስ እነ ከነሪኬት እስከ ኒውዮርክ ድረስ ያለውን በጣም ብዙ ሚሊዮን ህዝብ የሚኖርበት የአሜሪካ ህዝብ እና በምዕራቡ በኩል ደግሞ በፓሲፊክ ብትሄጂ ከዛ ዋሽንግተን ስቴት ከሲያትል አንስተሽ እስከ ታች እስከ ካሊፎርኒያ ድረስ ያለውን በሙሉ የያዙት እነሱ ናቸው። እና የህዝብ ቁጥሩ እነሱን የሚመርጠው የህዝብ ቁጥር አሁን ኦልሞስት በየሁሉም የምርጫ ሳይክል በላጭ ሆኗል። ይሄ ሪፐብሊካን ፓርቲ የሚባለው እንደምታውቂው የነጭ ሰራተኛ መደብ እና የገጠሬው ፓርቲ ሆኗል። እና ይሄ እንግዲህ ሚድል አሜሪካ ይሉታል። ከዚህ አሁን ለምሳሌ ከምዕራቡ ብትነሺ አይዳሆ ከሚባለው ስቴት ተነስተሽ አሜሪካ ወደ ጎን አቋርተሽ ወደ ምስራቅ እስከዚህ እስከ ዌስት ቨርጂኒያ ድረስ ከኢሊኖይ ብንንሳ እስከ ቴነሲ እስከነ ቴክሳስ ድረስ የሚወርደውን መሀል ላይ ያለውን ገጠሬውን ነው ያሉ። የዛ ህዝብ የመካከለኛው አሜሪካ ላይ የሚኖረው ህዝብ ቁጥር እያነሰ ስለሆነ አሁን ትልቁ ክርክር ምንድን ነው? አብዛኛው ህዝብ የሚመርጠ እኛ እያለን በዚህ በኤሌክትራል ኮሌጁ ምክንያት ሪፑብሊካኖች ሁሌ እያሸነፉ ነው እና ስርዓቱ እኛን የሚበድል ነው የሚል ነገር አለ። አሁን ከእኛ ጋር ላይ ያይዘው ይህንን ሲሆን አሁን ምርጫ ተደርጎ ኢትዮጵያ ውስጥ እንደምታውቂው አዲስ አበባ ውስጥ በአብዛኛው ገዢው ፓርቲ እያሸነፈ ነው የሚል ጭምጭምታ አለ። እንደምታውቂው አንዱ ገዢው ፓርቲ የሚያሸንፍበት ምክንያት የተቃዋሚ ፓርቲዎቹ ድምፅ ሁል ጊዜ ብዙ ተቃዋሚ ፓርቲ ስላለ ስለሚፈረካከስም ነው። እና ሰዎች ምን እያሉ ነው ያለው? ይሄ ፈርስት ፓስት ዘ ፖስት በአንድም ይሁን በሁለትም ይሁን አንደኛ የወጣው ሰው የፓርላማ ይግባ የሚባለው አሰራር ሲስተሙ ማይኖሪቲዎችን የሚጫን ነው። ስለዚህ ፕሮፖርሽናል ወደሚባል ወደ መደበኛ በመደበ በመከፋፈል ይደረግ እያሉ መጥተዋል። እና ልክ እኛ እንደዚህ አይነት የሲስተም ፕሮብሌም አለ እንደሚባለው አሜሪካን ሀገር ደግሞ የዚህ ኤሌክቶራል ኮሌጁ ጉዳይ ችግር አለበት የሚለው ህዝብ ድምፅ እየጨመረ ነው የመጣው። ሲሆን
የመጨረሻውን ድምፅ የሚሰጠው ማን ነው? የፕሬዚዳንቱን የመተማመኛ ድምፅ የሚያጸድቀው
እንግዲህ የየክልሉ ሴክሬታሪስ ኦፍ ስቴት ይሏቸዋል። እንደ ውጭ ጉዳይ ሚኒስትር በያቸው። ምክንያቱም በእኛ ሀገር እንደዚህ አይነት ስልጣን የለም እና የየክልሉን ምርጫ በነገራችን ላይ ሲሆን የምርጫ ጣቢያ ቁጥር የሚወስነው የምርጫ ታዛቢን የሚወስነው ሌላውን ትተሽ የምርጫ ምዝገባ ምን አይነት ይሁን፣ ለምሳሌ እስከ ስንት ቀን ሰው መመዝገብ ይችላል፣ ምን ይዞ ነው መምጣት ያለበት ሲመዘገብ። አሁን አንዱ ሪፑብሊካኖቹ እያደረጉ ያሉት ነገር ምን መሰለሽ፣ አሜሪካን ሀገር ድሮ ሶሻል ሴኩሪቲ ነምበርሽን እስካሳየሽ ድረስ እና እስከተመዘገብሽ ድረስ የምርጫው ቀን መምጣት ትችያለሽ። አሁን ግን አውቀው ስቴት ላይሰንስ አለ ወይ የድራይቨርስ ላይሰንስ በኪስ ካልያዝክ ተመለስ ብሎ ማባረር፣ ወይም ስቴት አይዲ አለ ወይ ካልያዝክ ተመለስ ብሎ የማባረር። ድሮ እስር ቤት ገብቶ የወጣ ሰው ካለ ፌለን ዲስንፍራንቻይዝመንት ይሉታል፣ የታሰረ ሰው አይመርጥም የሚል ህግ ያወጣሉ። አሁን እንትና በዚህ የታወቀ ነው። ኬንታኪ እና ቴነሲ እና ያንድን ዜጋ መብት ምንም አጥፍቶ የሆነ እስር ቤት መጥቶ ተቀጥቶ ከወጣ በኋላ አትመርጥም ብሎ መከልከል እና ይህን የሚያደርጉበት ምክንያት የምርጫ ህጉን የመደልደል ስልጣን ቅድም እንዳልኩሽ ስቴቶቹ ናቸው ያለው እና ይህን የሚሰራው ሰውዬ ሴክሬተሪ ኦፍ ስቴት ይባላል። ሴክሬተሪ ኦፍ ስቴቶቹ ምርጫውን ደምረው አውጥተው ከጨረሱ በኋላ ለፌዴራል ኤሌክትራል ኮሚሽኑ ይልካሉ። ፌዴራል ኤሌክትራል ኮሚሽኑ ይሄ ኤሌክትራል ኮሌጅ ያለበት ማለት ነው፣ እነሱ እገሌ ነው ያሸነፈው ይሉና ያ ውጤት ለከፍተኛው ፍርድ ቤት ለሱፕሪም ኮርት ይቀርባል። ሱፕሪም ኮርቱ ያንን ኢንዶርስ ያደርጋል። ግን ኤሌክትራል ኮሌጁና ፌዴራል ኤሌክትራል ኮሚሽኑ የፕሬዚዳንቱን ውጤት ካሳወቁ በኋላ ማን ፕሬዚዳንት እንደሆነ ካሳወቁ በኋላ የተሸነፈው ሰው አይ ምርጫ ተጭበርብሮብኛል ወይም ውጤቱን አልቀበልም ካለ ለአሜሪካ ከፍተኛው ፍርድ ቤት ሱፕሪም ኮርት ኦፍ ዩናይትድ ስቴትስ አቤት ብሎ አመልክቶ ምርጫው እንደገና ክርክር ያለባቸው ቦታ እንዲቆጠር እንዲመረመር ይደረጋል። ይህን የማድረግ ስርዓት አለ። ጆርጅ ቡሽ በዛ አይነት ምርመራ ነው ተመልሶ ስልጣን አግኝቶ የተመረጠው። ይሄ ነገር አሁን እየተለመደ የመጣ ነገር ነው፣ የመሟገት ነገር ማለት ነው።
በአጠቃላይ በዩናይትድ ስቴትስ ምርጫ የትኛውንም ያህል ቁጥር ያለው መራጭ ድምጽ ቢሰጥም የመጨረሻውን ድምጽ የሚሰጡት 538ቱ የኤሌክቶራል ኮሌጅ አባላቱ ናቸው። አንዱ ተወዳዳሪ አሸናፊ ሆኖ ለመውጣት ከዚህ ውስጥ ቢያንስ 270ውን ድምጽ ማግኘት ይኖርበታል። ፕሮፌሰር ጌታቸው በበኩላቸው በኤሌክቶራል ኮሌጁ ውጤት የማይስማሙ አቤቱታቸውን ለጠቅላይ ፍርድ ቤቱ